The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ጥፋቱ በፖሊሲም ይሆን በአፈጻጸም የመንግስት ነው የኛ ነው ብሎ ካመኑ ጥያቄ ያነሱ ዜጎችን ዝም ብሎ ያለ ገደብ እንደዚህ ወስዶ ካምፕ ውስጥ ማጎሩ ትክክል አይደለም። ሲቀጥል ደግሞ ስልጠና ነው ብሎ ይህንን እስርና ስቃይ በእውነት በተሰቃዩ ዜጎቻችን ላይ እንደ ስላቅ ነው የምንቆጥረው እኛ።
በመፈታታቸው ወደ ቤተሰባቸው በመቀላቀላቸው በጣም ደስ ብሎናል። ቀሪዎችን ዜጎችን ያለምንም ቅድመ ሁኔታ ሲፈቱ ቀና የሆነ ሁኔታ በገዢው ፓርቲና በተቃዋሚ ፓርቲዎች መካከል ይፈጠራል የሚል አስተያየት ነው ያለን።
በቅድሚያ የሰማችሁት አቶ የሸዋስ አሰፋ የሰማያዊ ፓርቲ ሊቀመንበር፣ የተከተሉት ደግሞ የኦፌኮ ስራ አስፈጻሚ አባል አቶ ጥሩነህ ገምታ ነበሩ። በትናንትናው ዕለት ተሐድሶ ወስደው ተለቀቁ ስለተባሉ 11,000 እስረኞች ከሰጡት አስተያየት የወሰድነው ነው። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ አርብ ጥር 26 ቀን 2009 ዓ ም ምሽት ተረኛ አስተናጋጆች ሰለሞን ክፍሌና
አዲሱ አበበ አብረናችሁ እናመሻለን።
በቅድሚያ የዕለቱን የዓለም ዜና እናሰማለን። መልካም ምሽት።
የአንጎላው ፕሬዚዳንት ይቅርታ፣ ከዛ በፊት አንድ ዜና አለን። የአውሮፓ ህብረት መሪዎች ዛሬ በማልታ ተሰብስበው ትኩረቱ ከሊቢያ የሚጎርፍ ፍልሰተኞችን ለማስቆም ያደረገ ጉባኤ ያካሄዳሉ። ይህን በተመለከተ ዘገባለን፣ ወደ ኋላ ላይ እናቀርባለን። በሌላ የአፍሪካ ዜና የአንጎላ ፕሬዚዳንት ኤድዋርዶ ዶስ ሳንቶሽ ዳግም ለመመረጥ እንደማይፈልጉ ዛሬ አርብ አስታውቀዋል። ዶስ ሳንቶሽ የ30 ዓመት የስልጣን ዘመናቸው ሲያበቃ ለገዢው ኤምፒኤልኤ ፓርቲ ባሰሙት ቃል የመከላከያ ሚኒስትሩ ያዎ ላውሬኖ ለመጪው ነሐሴ ወር ለታቀደው ምርጫ ገዢውን ፓርቲ ተወክለው እንደሚወዳደሩም ተናግረዋል። የ74 ዓመቱ ዶስ ሳንቶሽ ቀደም ሲል ስልጣን እንደሚለቁ ማስታወቃቸው አይዘነጋም። አንጎላን እንደ አውሮፓ አቆጣጠር ከ1979 ጀምሮ በስልጣን የቆዩት ዶስ ሳንቶሽ ከአፍሪካ ሁለተኛው የረጅም ዘመን ፕሬዚዳንት መሆናቸው ነው።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስትርነታቸው በጸደቀ ማግስት ለመስሪያ ቤታቸው ባደረጉት ንግግር አዲሱ ሰው ብለው ነበር ራሳቸውን ያስተዋወቁት። ወዲያው የውጭ አገልግሎት ኃላፊዎችንና ሌሎች ሠራተኞችን የግል ፍላጎታችን ለሥራው ያለንን ችሎታ እንዳይሻማ ተጠንቅቀን እንደ አንድ ቡድን ልንቀሳቀስ ይገባል ሲሉ አሳስበዋል። ስደተኞችና በሽብር ተግባር ከሚጠረጠሩ አገሮች የሚመጡ የውጭ ዜጎች ወደ አሜሪካ እንዳይገቡ ፕሬዚደንት ዶናልድ ትራምፕ እገዳ ከጣሉና ይልቁንም ከአንድ ሺህ በላይ የውጭ ጉዳይ ሚኒስቴር ሠራተኞች እርምጃውን ከተቃወሙ በኋላ መሆኑ ነው። ቲለርሰን ለመጀመሪያው የሥራ ቀን ትናንት ሐሙስ ወደ ውጭ ጉዳይ መሥሪያ ቤቱ ብቅ ያሉት አዲሱ የውጭ ጉዳይ ሚኒስትር ባለሥልጣን የመሥሪያ ቤታቸውን አባላት ችሎታ በደንብ ለመጠቀም ጥረት እንደሚያደርጉ ተናግረዋል። በአሁን ወቅት በአሜሪካ ያለው የፖለቲካ መከፋፈል የሥራ ትኩረታችንን እንዳይሻማ አደራም ሲሉ የውጭ ጉዳይ ሚኒስትሩ አሳስበዋል።
የዩናይትድ ስቴትስ መከላከያ ሚኒስትር ጄምስ ማቲስ ዛሬ ጃፓን ውስጥ በተናገሩት ቃል ዩናይትድ ስቴትስ ከጃፓን ጋር መቶ በመቶ አብራ ትሰራለች ሲሉ አስታወቁ። ማቲስ የፔንታገን ማለት የመከላከያ ሚኒስትር ሹም ከሆኑ ወዲህ በአደረጉት የመጀመሪያ የውጭ አገር ጉዟቸው ከጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ጋር ሲገናኙ ነው ይህን ያሉት። መከላከያ ሚኒስትሩ ቀደም ባለ የዛሬ አርብ የደቡብ ኮሪያ ጉብኝታቸው በዩናይትድ ስቴትስም ይሁን በሌሎች ሸሪኮቿ ላይ ከሰሜን ኮሪያ የሚቃጣ ማንኛውም የኒኩሌር ጥቃት በቸልታ እንደማይታለፍ አስጠንቅቀው አጻፋው አሉ መከላከያ ሚኒስትር ማቲስ፣ ግቡን የሚመታ አመርቂም ይሆናል። የሚስትር ማቲስ የደቡብ ኮሪያና የጃፓን ጉዞ በሁለቱ ወይም ከሁለቱ የእስያ ሀገሮች ጋር ያለውን የዩናይትድ ስቴትስ ግንኙነት ለማጠናከር የታቀደ እንደሆነም ተገምቷል።
አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ኢራን በቅርቡ የሚሳይል ተኩስ ሙከራ በማድረጓ የዩናይትድ ስቴትስ የገንዘብ ሚኒስቴር አዲስ ማዕቀብ ጥሎባታል። ማዕቀቡ 13 ግለሰቦችንና 12 ይዞታዎችን ይመለከታል። አንዳንዶቹ ቻይና ውስጥ፣ ሌሎቹ የተባበሩት አረብ ኤሚሬቶችና ሊባኖስ ውስጥ ነው የሚገኙት። ይህ ማዕቀብ ይፋ የሆነው ኢራን የሚሳይል ሙከራ በማድረጓ ፕሬዚደንት ዶናልድ ትራምፕ የሰጡትን ማስጠንቀቂያ የኢራኑ ውጭ ጉዳይ ሚኒስትር አጣጥለውና አቃለው ከተናገሩ በኋላ ነው። ኢራን በእሳት እየተጫወተች ነው ያሉት ፕሬዚደንት ትራምፕ የቀድሞ ፕሬዚደንት ኦባማ የቱን ያህል ችሮታ እንዳደረጉላት ረስተዋል፣ እኔ ግን እንዲያ አይደለሁም ብለዋል። የኢራኑ ውጭ ጉዳይ ሚኒስትር ሞሐመድ ጃቫድ ዛሪፍ ዛሬ አርብ በትዊተር ባስተላለፉት መልስ ኢራን ለዩናይትድ ስቴትስ ዛቻ አትንበረከክም ማለታቸው ይታወሳል።
የአፍጋኒስታን ኃይሎች ሄልማንድ ክፍለ ሀገር ውስጥ በምትገኝ አንዲት ወረዳ ላይ የተቃጣውን የታሊባን ሽምቅ ተዋጊዎች ጥቃት መክተው መልሰዋል ሲሉ አስታወቁ። ይህ ጋርንሲር በተባለችዋ ወረዳ ላይ ትናንት ሐሙስ የተካሄደው የታሊባን ጥቃት እስከ ዛሬ አርብ ማለዳ ድረስ ቀጥሎ እንደነበር ታውቋል። የክፍለ ሀገሩ አስተዳዳሪ ኦማር ዛዋክ በሰጡት ቃል 16 የሽምቅ ተዋጊው ቡድን አባላት መገደላቸውንና ሌሎች 9 ማቁሰላቸውን አመልክተዋል። በሌላይቱ ወረዳ ሳንጂን ውስጥም ውጊያ እየተካሄደ መሆኑ የተገለጠ ሲሆን ያም ታሊባን የጀመረው ጥቃት እንደሆነ ነው የተነገረው። ባለፉት 72 ሰዓታት በዚች ወረዳ አካባቢ የዩናይትድ ስቴትስ ኃይሎች ቢያንስ 52 የአየር ጥቃቶችን አካሂደዋል።
በመጨረሻም የአውሮፓ ህብረት መሪዎች ዛሬ በማልታ ተሰብስበው ትኩረቱ ከሊቢያ የሚጎርፍ ፍልሰተኞችን ለማስቆም ያደረገ ጉባኤ ያካሂዳሉ። እንደ አውሮፓውያን ዘመን አቆጣጠር ባለፈው 2016 ዓ.ም ከ180 ሺህ በላይ ፍልሰተኞች በሕገ ወጥ አስተላላፊዎች ጀልባዎች እየተሳፈሩ አደገኛውን የሜዲትሬኒያን ባህር ለማቋረጥ ሲሞክሩ ከ3000 የሚበልጡት ሰጥመዋል። የአውሮፓ ህብረት አሁን ተስፋ የሚያደርገው የሊቢያን የጸጥታ ኃይሎች አቅም ለማጠናከር ቢሆንም የፍልሰተኞቹን ጎርፍ ለመግታት ግን ግዙፍ ፈተና ይጠብቀዋል ተብሏል። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው።
የሰዓቱን ዜና አሰማናችሁ። ወደ ኋላ ከሚቀርቡ ዘገባዎች ያንዱን ለቅምሻ ያህል እናሰማችሁ።
በጣት የሚቆጠሩ መንገደኞች ከዋሽንግተን ዳላስ ኤርፖርት እንዲመለሱ ተደርጓል በኢሚግሬሽን ኃላፊዎች።
የኢትዮጵያ አየር መንገድ የሰሜን አፍሪካ ቅርንጫፍ ጽህፈት ቤት ስራ አስኪያጅ አቶ ንጉሱ ወርቁን ነው የሰማችሁት። የጉዞ መስተጓጎል ስለደረሰባቸው የሶማሊያና የሱዳን መንገደኞች ከተናገሩት የወሰድነው ነው። ዝርዝር አለን። አሁን ወደ ዕለቱ አብይ ርዕስ እናልፋለን።
በሁከትና ብጥብጥ ተጠርጥረው ከኦሮሚያ ከደቡብና ከአማራ ክልሎች የተያዙና የተሃድሶ ሥልጠና ወሰዱ የተባሉ ከ11,000 በላይ እስረኞች መለቀቃቸውን የመንግሥት መገናኛ ብዙሃን ገልጸዋል። እስክንድር ፍሬው ዘገባውን አድርሶናል። ቆንጅት ታዬ የተቃዋሚ መሪዎች የታሳሪዎቹን መለቀቅ በሚመለከት የሰጡትን አስተያየት ይዛለች። አያይዘን እናቀርባለን።
በትናንትናው ዕለት መለቀቃቸውና ከቤተሰቦቻቸው ጋር መቀላቀላቸው የተዘገበው በሁለተኛ ዙር በተለያዩ ቦታዎች የተሃድሶ ስልጠና የወሰዱ ናቸው። በዚህም መሰረት በኦሮሚያ ክልል ምዕራብ ሸዋ ዞን በሰንቀሌ ፖሊስ ማሰልጠኛ ኮሌጅ የተሃድሶ ስልጠና የወሰዱ ከ3800 በላይ ሰልጣኞች ወደ የመጡበት መመለሳቸው በመንግስት የመገናኛ ብዙሃን ተዘግቧል። በዚህ የተሃድሶ ስልጠና የተሳተፉት ከሶስት የኦሮሚያ ክልል ዞኖች ማለትም ከባሌ፣ ከምስራቅ ሸዋና ከአርሲ ዞን በሁከትና በጥብጥ ተጠርጥረው የተያዙ መሆናቸው ናቸውም ተጠቁሟል። በተመሳሳይም በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በይርጋለም የተሃድሶ ማዕከል ስልጠና የወሰዱ 1383 ሰልጣኞች መለቀቃቸውን የመገናኛ ብዙሃኑ ዘግበዋል። በዚህ ማዕከል ስልጠና የተከታተሉት በክልሉ በኮንሶ ወረዳና በጌዶ ዞን በተከሰተው ሁከት ተሳትፈዋል ተብለው የተጠረጠሩ ናቸው ብለዋል የመንግስት የመገናኛ ብዙሃን። ከፍተኛውን ቁጥር የሚይዙት ግን በጦላ የተሃድሶ ማዕከል ስልጠና ወስደው የተለቀቁት ናቸው። 5605 ተጠርጣሪዎች ናቸው በዚህ ማዕከል ስልጠና መውሰዳቸው የተገለጸው። በሥነ ሥርዓቱ ላይ የተገኙት የኦህዴድ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ በክር ሻሌ ሰልጣኞቹ ያነሷቸው ጥያቄዎች ተገቢ መሆናቸውን ጠቅሰዋል። ጥያቄ ያነሱበት መንገድ ከሕገ መንግስቱ ጋር የሚጋጭ በመሆኑ ግን ስልጠናውን እንዲከታተሉ መደረጉን ተናግረዋል። በመጀመሪያው ዙር የተሃድሶ ስልጠና የወሰዱ 9800 ተጠርጣሪዎች ከዚህ ቀደም መለቀቃቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች ቆንጅታዬ ደግሞ የተቃዋሚ መሪዎች የታሳሪዎቹን መለቀቅ በሚመለከት የሰጡትን አስተያየት ይዛለች። እነሆ።
በሁከትና በብጥብጥ ተጠርጥረው ከኦሮሚያ ከደቡብና ከአማራ ክልሎች የተያዙና የተሐድሶ ስልጠና የተሰጣቸው ከ11,000 በላይ ሰልጣኞች ተለቀዋል ሲሉ የመንግስት ብዙሃን መገናኛ ዘግበዋል። ቀደም ሲል ከእስክንድር ዘገባ እንዳደመጥ ነው። የኦሮሞ ፌዴራሊስት ኮንግረስ የሥራ አስፈጻሚ ኮሚቴ አባል አቶ ጥሩነህ ገምታ ስለ መፈታታቸው እንደናንተው በዜና ሰምተናል፣ ነገር ግን ሰልጣኞች ሳይሆኑ እስረኞች ናቸው፣ መንግስት የተቀሩትንም በሙሉ ያለ ቅድመ ሁኔታ ይፍታ ሲሉ ጥሪ አድርገዋል።
በእኛ ግንዛቤ እስረኞች ናቸው፣ መንግስት ደግሞ ሰልጣኞች ናቸው ነው የተባለው። ስለዚህ ከምን ያህሉ ተለቀቀ የሚባለውን ነገር ሰዎች በጅምላ ከየቤታቸው አሁንም አድራሻቸው የት እንደደረሱ የት እንደታሰሩ የማይታወቁ ሰዎች አሉ ስለሚባል ምን ያህል ቀርተዋል የሚባለውን ለመናገር በጣም አስቸጋሪ ነው የሚሆነው። ዛሬም ቢሆን እየታሰሩ ያሉ ሰዎች አሉና ምን ያህል እንደቀሩ ለመገመት በጣም አስቸጋሪ ነው። ነገር ግን ትናንትና የተፈቱት 11,352 ከዚህ ውስጥ ደግሞ ብዙዎቹ የእኛ አባላትና ደጋፊዎች ይኖራሉ ወይም ደግሞ የእኛን ዓላማ የሚደግፉ ዜጎች ይኖራሉ እና በመፈታታቸው ወደ ቤተሰባቸው በመቀላቀላቸው በጣም ደስ ብሎናል። እውነቱን ነገር ለመናገር ህዝቡ ሊንቀሳቀስ የቻለው መንግስት ለቀረበለት ሰላማዊ ጥያቄዎች ህጋዊ መልስ ለመስጠት ባለመቻላቸው ህዝቡ አኩርፎ ወይም ተናዶ አደባባይ የወጣበት ስለሆነ ስልጠና መሪ አንጻር ምንም ተቀባይነት የሌለውና የትም ሊያደርስ የማይችል አይነት ሆኖ ነው የምንረዳው።
ከተቃዋሚ ፓርቲዎች ጋር ውይይት የሚደረግበት መድረክ ዝግጅት ላይ እንደሆነ እየተነገረ ነው እና በዚህ ዙሪያ ያለውን ሂደት አስመልክቶ ምንም ይሉን አለ?
ዝግጅት ላይ እንዳለ በተለያዩ ዜና ማሰራጫዎች ለመከታተል እንደቻላችሁና እኛ እንደ ኦሮሞ ፌዴራላዊ ኮንግረስ የምንሳተፈው በመድረክ ስብስብ ስር ነው። መድረክ ደግሞ የሚመለከተውን ወይም ከኛ ጋር ተነጋግሮ አስፈላጊውን ፕሮፖዛል ወይም ቅድመ ዝግጅት ያደረገበትን ጽሑፍ አቅርበዋል። የቀረበውም ደግሞ ለኢህአዴግ ለራሱ ነው። በእርግጥ ለመጀመር ይመቻል። እኛ ለሰላማዊ ድርድር፣ ለሰላማዊ እንቅስቃሴ፣ ለሰላማዊ ህይወት ህብረተሰባችን ያግዛል የምንለውን ሁኔታ በመደገፍ ሄደንበታል። እንግዲህ አሁን ኳሱ በእነሱ ሜዳ ላይ ነው ያለችው። የሚመልሱትን አናቅም እንጂ እኛ በበጎ መንፈስ እንቀበላለን። ቀሪዎችን ዜጎችም ያለምንም ቅድመ ሁኔታ ሊፈቱ ቀና የሆነ ሁኔታ በገዢው ፓርቲና በተቃዋሚ ፓርቲዎች መካከል ይፈጠራል የሚል አስተያየት ነው ያለኝ።
የመላ ኢትዮጵያ አንድነት ድርጅት ምክትል ሊቀመንበር አቶ ሙሉጌታ አበበ በበኩላቸው ዜናውን ከሰማንበት ጊዜ አንስቶ በየቦታው እንደተከታተል ነው የእኛ አባል የሆነ አንድም የተፈታ የለም ነው ያሉት።
እንደናንተው ያው በሚዲያ ከሰማነው ውጪ በየዞኑ በየወረዳው ቼክ አድርገናል። በየትኛውም አቅጣጫ በደቡብም በሰሜንም ኦሮሚያም የተፈታ አባል የለም።
እነዚህ ስልጠና እየተሰጣቸው የተለቀቁ የተባሉ በመንግስት መግለጫ ተሰጥቶ ነው ሪፖርት ያገኘ ነው?
ያ ይገባኛል። እኛም በሚዲያ ከሰማነው ውጪ እነሱ ከሰጡት መረጃ ውጪ ወርደን በምናጣራበት ጊዜ በመዋቅራችን የተፈታ ምስራቅ ጎጃም ላይ የታሰሩ አሉ፣ ምዕራብ ጎጃም እንደዚሁ፣ ደቡብ ጎንደርና ሰሜን ጎንደር ሁለቱም ላይ እንዲሁም ደግሞ በኦሮሚያና በደቡብ አካባቢ ሰገን አካባቢ አሁን የኛ አባላት በርካታ አባላት ታስረዋል። ማንም አንድ ሰውም እስካሁን የተፈታ እንደሌለ ነው ያለን መረጃ።
እንግዲህ መንግስት ተሳትፏቸው መለስተኛ የሆነው የተሐድሶ ስልጠና ተሰጥቷቸው ሊለቀቁ የሚደረጉ ሌሎች ደግሞ እንደ የጥፋታቸው ክብደት ጉዳያቸው በፍርድ ቤት የሚታይ ብሎ ከፍሎ ነው ጉዳዩን ሲመለከት የቆየው እና ምናልባት የታሰሩ አልተለቀቁ የሚያሉኝ እነሱን ይሆን? እርስዎ
ፍርድ ቤትም እንዲከሰሱ የተወሰነባቸው አባላት ይፋ የሆነ የለም። እንደ ምሳሌ አሁን ሰሜን ሸዋን ብንወስድ ደብረ ብርሃን ማረሚያ ቤት አፍራት የሚባል የእኛ የማዕከላዊ ምክር ቤት አባል የነበረ ተከሶም 3 ዓመት ከ6 ወር እስር ጨርሶ ወጥቶ ቤተሰቡን ሊጠይቅ ወደ መሀል ሜዳ ሄዶ የሚመለስ ታስሮ በአደራ ማረሚያ ቤት ሰሜን ሸዋ ማለት ደብረ ብርሃን የተቀመጠ እንደ አባል አለን አስራት እሸት የሚባል ፖሊስም እኛ አይደለንም ያሰርነው ነው የሚለው። ኮማንድ ፖስቱንም ስንጠይቅ ከዚህ የተለየ ነገር የለም በአደራ ነው የታሰረው ነው የሚሉን። እስካሁን ክስም አልተመሰረተበትም ምንም የቀረበበት ምክንያት የለም። እንኳን ወደ ፍርድ ቤት የቀረቡ ሰዎች የተፈቱ ሳይሆን በዚህ መልኩ እሱን ራሱ በተደጋጋሚ ጥረት እያደረግን ነው፣ እየተነጋገርን ነው፣ ግን ማስፈታት አልቻልንም። እና በዚህም አሁን በተባለው ጉዳይ የመያድ አባላት የተፈቱ የሉም። ምናልባት የተፈቱ ካሉ ብለን ቼክ አድርገን ነበረ። የተከሰሰም የተፈታም የለም። በመጀመሪያው ነው የተወሰኑ ምስራቅ ጎጃምና አዊ ዞን የተወሰኑ ሰዎች ተፈተዋል፣ የኛ አባላት እንጂ ከዛ በኋላ የለም።
የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋም በየቦታው ተይዘው ያሉትን የእኛን አባላት እናውቃቸዋለን፣ የተፈታ ግን የለም ብለዋል።
በሚዲያ ነው የሰማነው 11,000 ሰዎች ለቀቅን ብለው። በመሰረቱ ከታሰሩት ውስጥ የመጀመሪያው ዙር ላይ የነበሩት ነው ከዚህ አዲስ አበባ ውስጥ የነበሩት ብዙዎቹ እንጂ አሁኑ ክፍለ ሀገር ናቸው። እስካሁኑ ሰዓት ድረስ እየደወልን ገቡ እያልን ቤተሰብ ጋር ስንጠይቅ አልገቡም እስካሁን ድረስ ቤታቸው። እና ያው ይወጣሉ ብለን ተስፋ እናደርጋለን እዚኛው ዙር ላይ ስለሆኑ። የእኛን አባላት እናውቃቸዋለን፣ በምዕራብ ጉጂ ላይ ያሉ፣ ደሴ ላይ ያሉ፣ ሀይቅ ላይ ያሉ፣ ባህር ዳር አሉ፣ ጎንደር አሉ። እነዚህ ሰዎች አሁን ከ11,000 ውስጥ በአብዛኛው የሰማያዊ አባላት የክፍለ ሀገር ናቸው። እና እየደወልን ነበረ ቤተሰብ ላይ አልገቡ። እንግዲህ ምናልባት መንገድ ላይ ሊሆኑ ይችላሉ።
አልደረሱም።
አዎ፣ ግን ይወጣሉ ብለን ተስፋ እናደርጋለን።
እሺ፣ መንግስት የተሰጣቸውን ስልጠና ወስደው የተለቀቁ ያላቸው በአጠቃላይ ወደ 20,000 መሆናቸው ነው። ይህ ማለት በአገሪቱ የተካሄደውን የተቃውሞ እንቅስቃሴ ተከትሎ የታሰሩት አብዛኞቹ ተለቀዋል ማለት ይሆናል?
አይሆንም፣ በፍጹም ሊሆናቸው። መጀመሪያ ስልጠና የሚባለው ነገር ትክክል አይደለም። ከዚህ በፊትም በአንደኛው ዙር ላይ እዛ ታግተው የነበሩ አባሎቻችን እንደነገሩት በምግብ በንጽህና በመጸዳጃ ቤት በሁሉ ነገር ስቃይ ነው፣ የስቃይ ቦታ ነው የነበረው። እና ስላቅ ነው ስልጠና ነው እንደዚህ ነው ብሎ ያን ቦታ መውሰድ በእውነት በዜጎች ላይ በደጋፊዎቻችን ላይ በአባሎቻችን ላይ እንደ መሳለቅ ነው የምንቆጥረው። እና እኛ የመጀመሪያው ነገር ጥፋቱ በፖሊሲም ይሆን በአፈጻጸም የመንግስት ነው የእኛ ነው ብሎ ካመኑ ጥያቄ ያነሱ ዜጎችን ዝም ብሎ ያለ ገደብ እንደዚህ ወስዶ በእውነት በተሰቃዩ ዜጎቻችን ላይ በየቀበሌው የተለጠፈውን በተለይ በመጀመሪያው ዙር ላይ በየቀበሌው የተለጠፈውን ክስ ተብሎ የተለጠፈውን አይተነው ነበር እና ስማቸው አለ። የወንጀሉ አይነት መንግስትን ማጥላላት ይላል፣ ቀላል፣ ከባድ፣ መካከለኛ የሚል አለ። አሁን በተለይ የሰማይ አባላትን ስንወስድ ከሚሰሩበት ቦታ ከቤታቸው ሻይ ቡና ከሚውሉበት ሁሉ እየተያዙ የተወሰዱ አሉ እና ከተከሰሱበት ነገር ጋር መጨረሻ አይገናኝም። በጣም የሚገርመው ግን መንግስትን ማጥላላት የሚለው የተቃዋሚ ፓርቲ አባል ሆነው የተለየ ፕሮግራም ይዘው ገዢው ቡድን ያለውን ፕሮግራም መንቀፍ እንደ ወንጀል ሊቆጠር የማይችል ነው እና በጣም ያስገረመንም በመሰረቱ ስህተት አለኝ ህገ መንግስቱን እስከ ማሻሻል እደርሳለሁ ብሎ በፕሬዚዳንቱም በጠቅላይ ሚኒስትሩም የገባ መንግስት ያንን ፖሊሲና ያንን አሰራር ቢነቅፍ አንድ ዜጋ በተለይ የተቃዋሚ ፓርቲ አባል ሆኖ እንዴት ሆኖ ነው ወንጀል ሊሆን የሚችለው? እና የሚናገሩትና የሚሰሩት በፍጹም በአንድ መሄድ አይደለም።
እነዚህ በሁለት ዙር የተለቀቁት ቀላል ጥፋት ያጠፉ መሆናቸው የተጠቀሰ ሲሆን ሌሎች ቁጥራቸው በውል ያልታወቀ ለፍርድ ይቀርባሉ የተባሉ እንዳሉ ይታወቃል። በአጠቃላይ በአስቸኳይ ጊዜ አዋጁ የታሰሩት 20,000 እንደሚሆኑ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከአሁን በፊት የገለጹ ሲሆን ተቃዋሚዎች ግን ቁጥራቸው ከዚህ እንደሚበልጥ ነው የሚናገሩት።
የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ፕሮግራሙን እስከ ምሽቱ 4 ሰዓት ይቀጥላል። ሰፋ ብሎ የቀረበውን የዕለቱን አብይ ርዕስ ነበር የተከታተላችሁት። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋገርን። አሁን የዩናይትድ ስቴትስ መንግሥት ከፍተኛ የሕዝብ ቁጥራቸው እስልምና ሃይማኖት ተከታይ የሆኑባቸው 7 አገሮች ዜጎች ወደ አሜሪካ የሚያደርጉትን ጉዞ መገደቡን ተከትሎ 2 የኢትዮጵያ ጎረቤት ሀገሮች መንገደኞች የጉዞ መስተጓጎል ገጥሟቸዋል። የኢትዮጵያ አየር መንገድን የሚጠቀሙበት የሶማሊያና የሱዳን ተጓዦች የደረሰባቸው መስተጓጉል ምን ይሆን? የተመለሱትስ ምን ያህል ናቸው? የኢትዮጵያ አየር መንገድ ሰሜን አሜሪካ ቅርንጫፍ ጽህፈት ቤት ስራ አስኪያጅ አቶ ንጉሱ ወርቁ መልስ ሰጥተውናል። ሄኖክ ሰማእግዜር ነው የጠየቃቸው።
እንግዲህ ይሄ የጉዞ እገዳ እንደወጣ አዲስ አበባ ካሉ የስራ ኃላፊዎች ጋር በመነጋገር በመንገደኞች ላይ የሚደርሰውን እንግልት ለመቀነስ ወዲያው እርምጃ ወስደናል። በዚሁ መሰረት መንገደኞች ጉዟቸውን ሳይጀምሩ ከሚነሱበት መንገድ እንዳይጀምሩ አድርገናል። ይሄ መጉላላቱን ይቀንሰዋል። ይሄ እግድ እንደወጣ ደግሞ ጉዟቸውን የጀመሩ ጥቂት መንገደኞች ነበሩ፣ እነሱ እንዲመለሱ ተደርጓል።
ከየት ነው የተመለሱት? እንዲመለሱ አውሮፕላን ላይ የነበሩት የየትኞቹ ሀገር ዜጎች እንደሆኑና ምን ያህል እንደሆኑ ማወቅ ይቻላል?
ቁጥራቸው በጣም ጥቂት በጣት የሚቆጠሩ መንገደኞች ናቸው። ከየት ሀገር እንደመጡ የሚለውን ዝርዝር መግለጽ አስፈላጊ አይመስለንም፣ ግን በጣም በጣት የሚቆጠሩ መንገደኞች ከዋሽንግተን ዳላስ ኤርፖርት እንዲመለሱ ተደርጓል በኢሚግሬሽን ኃላፊዎች። እንዲሁም ግን የተቀሩትን ጉዞ ከመጀመራቸው በፊት እንዲቀሩ አድርገናል። እግዱ ወደ 7 ሀገራቶች የሚመለከት ሲሆን እኛ ግን ከነዛ ሁሉ የሚነሱ መንገደኞችም የሉንም።
እንግዲህ በጣት የሚቆጠሩ በአውሮፕላን ላይ የነበሩና ወደዚህ ወደ ዩናይትድ ስቴትስ ከገቡ በኋላ በኢሚግሬሽን ሰራተኞች የተመለሱ ናቸው። አዲስ አበባስ ገና ጉዟቸውን ሳይጀምሩ የቀሩት ምን ያህል ይሆናሉ?
እንዳልኩ አዲስ አበባ ላይ የቀሩ መንገደኞች የሉም። ምክንያቱም በጉዞ እገዳው ላይ የተካተቱ አገራቶች እዛው ከሚነሱበት ጉዞ ከሚጀምሩበት ጉዟቸውን እንዳይጀምሩ ስለተደረገ ይህን ያህል ብሎ መናገሩ አስፈላጊ አይደለም። ግን እሱም ቢሆን በጣም ትንሽ ነው። ምናልባትም የጉዞ እገዳውን አውቀው ራሳቸው ጉዟቸውን ቀይረው ሊሆን ይችላል ብለን እናስባለን።
በእናንተ ስራ ያው ለትርፍ የሚሰራ ድርጅት ስለሆነ ኢትዮጵያ አየር መንገድ ያሳደረው ጫና አለ በስራችሁ?
እንዲሁ በአጠቃላይ መቼም አንድ መንገደኛ ሁለት መንገደኛ ጉዞ እገዳ ሲደረግበት የራሱ የሆነ ተጽዕኖ ይኖረዋል። ነገር ግን በእገዳው የተካተቱ ሀገራቶች ወደ 7 ሲሆኑ እነዛ ውስጥ 5-6 ላይ ምንም ያህል መንገደኛ ቁጥር እኛ ሊኖረን አይችልም። በጣም ከ1-2 ሀገራቶች ናቸው መንገደኞች የሚኖሩት። ያን ያህል ተጽዕኖ ምንም አይኖረውም። መንገደኞቹ አሁን ካልሄዱ ቆይተው ሲፈቀድ ይሄዳሉ። ሶ አየር መንገዱ ዞሮ ዞሮ ጫና በገቢ ላይ ይኖራል የሚል አልገምትም። ቁጥሩም በጣም ትንሽ ነው።
በስተ መጨረሻ እንግዲህ የተለያዩ የአየር መንገዶች እነ ቨርጅን አትላንቲክ የመሳሰሉት በዚህ እገዳ ውስጥ መንገዳቸው የተሰረዘባቸውን ደንበኞቻቸውን ገንዘብ የመመለስ ወይም በፈለጉት ጊዜና በተፈቀደ ጊዜ ደግሞ ከተፈቀደ እሱም በማንኛውም ጊዜ ጉዟቸውን ማድረግ እንደሚችሉ ያለምንም ተጨማሪ ወጪ ገልጸዋል። የኢትዮጵያ አየር መንገድ በዚህ ረገድ ያለው አቋም፣ ውሳኔ፣ ፖሊሲ ምንድን ነው?
አየር መንገድም እንደዚሁ የደንበኞቹን ጥያቄዎች የጠየቁ እንደዚሁ መንገደኞች አሉ። ብዙዎቹ የጠየቁት ትኬታቸው ቀኑ እንዲቀየር ወደፊት ሲፈቀድ ለመምጣት ስለሆነ ይሄንኑ እናደርጋለን ማለት ነው። መንገደኞቹን ትኬት አስተካክለን የአሜሪካ መንግስት የጉዞ እገዳውን በሚያነሳበት ወቅት እንዲጓጓዙ እናደርጋለን።
በጣም ነው የማመሰግነው አቶ ንጉሱ ወርቁ፣ የኢትዮጵያ አየር መንገድ የሰሜን አሜሪካ ቅርንጫፍ ቢሮ ስራ አስኪያጅ፣ ለሰጡን ማብራሪያ አመሰግናለሁ።
እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
አድማጮች፣ በቀጣዩ የትንታኔ ርዕስ ወደ ኬንያ እንሄዳለን። ኬንያን ኢትዮጵያና ደቡብ ሱዳንን አገናኝቶ ወደ ምዕራብ አፍሪካ የሚዘልቅ የትራንስፖርት መተላለፊያ መስመር ግንባታ ተጀምሯል። ጂል ክሬግ ከናይሮቢ ዘግባለች። ሰሎሞን አባተ ይዞታል።
ይህ ኬንያ ውስጥ የተጀመረ ግዙፍ ፕሮጀክት መጠሪያ ላፕሴት ላሙ ወደብ የኬንያው ደቡብ ሱዳን ኢትዮጵያ የትራንስፖርት ኮሪዶር ወይም መተላለፊያ ከሚል ዝርዝር ስያሜ የመጀመሪያ ፊደሎች የተሠራ ነው። ላፕሴት። ይህ መርሃ ግብር በፕሮጀክቱ ውስጥ ለታቀፉት ሀገሮችና ለተሳታፊዎች የምጣኔ ሀብት እድገት እንደሚያስገኝ ታምኖበታል። ይሁን እንጂ የጸጥታና የተፈጥሮ አካባቢ ጥበቃ ጉዳይ እንደሚያሳስባቸው የሚናገሩም አልጠፉም። ፕሮጀክቱ በኬንያዊቱ የአትላንቲክ ውቅያኖስ መውጫ ላይ የሚገነባው ባለ 32 መጠጊያ ወይም ጄቲ፣ የባቡር መስመር፣ የነዳጅ ዘይት ማስተላለፊያ የቱቦ መስመር፣ አውራ ጎዳናዎች፣ ዓለም አቀፍ አይሮፕላን ጣቢያዎች እንዲሁም የመዝናኛ ስፍራዎችን የሚያካትት እንደሚሆን ታውቋል።
Good export and import going to those countries and other countries within East Africa. They have been uncompetitive in international markets because
ለረጅም ጊዜ ከነዚህ ሀገሮችና በመስራቅ አፍሪካ ሀገሮች መካከለ የሚወጡና የሚገቡ ምርቶች በትራንስፖርት ምክንያት በሚወድቅባቸው የ30% የእሴት ጭማሪ የተነሳ ባለም አቀፍ ገበያዎች ላይ ተወዳዳሪ መሆን ሳይችሉ ቆይተዋል። ላፕሴት እነዚህ ሀገሮች ለውጭ ንግድ የሚልኳቸው ምርቶች ይበልጥ አዋጭና ይበልጥም ተገዢ እንዲሆኑ ያደርጋል። ሌሎችም ብዙ ጥቅሞች አሉት።
የላፕሴት ጠንሳሽና ወላጆች ከሆኑት አንዱ ጌርሾን ኢኪያራ ናቸው ስለ ፕሮጀክቱ ያላቸውን ሐሳብ ለቪኦኤ ያካፈሉት። ኢኪያራ በኢትዮጵያ የዘመን አቆጣጠር ከ1995 ዓ.ም እስከ 2000 ዓ.ም የኬንያ የትራንስፖርት ሚኒስቴር ከፍተኛ ኃላፊ ነበሩ። የላሙ ፕሮጀክት የባህር ዳርቻ መጠጊያዎች ሥራ የተጀመረው ባለፈው የአውሮፓ ዓመት ውስጥ መሆኑን አንድ የፕሮጀክቱ ቃል አቀባይ ጠቁመው፣ ከማዕከላዊቱ የኬንያ ከተማ ኢሲዮሎ እስከ ኢትዮጵያ የድንበር ከተማ ሞያሌ ያለው መንገድ ግንባታ ሥራ ባለፈው መስከረም መጠናቀቁን ገልጸዋል። ይህ ፕሮጀክት ለአካባቢው እጅግ ጠቃሚና አስፈላጊም ሊሆን እንደሚችል የተናገሩት በውድሮ ዊልሰን የምሁራን ዓለም አቀፍ ማዕከል ባልደረባው ስቲቭ ማክዶናልድ፣ ፕሮጀክቱ ከተወጠነ ወዲህ የተቀየሩ ብዙ ሁኔታዎች እንዳሉ ይናገራሉ።
The security situation in East Africa, border situations between South Sudan and Kenya, the border situations between South Sudan and Ethiopia.
የምስራቅ አፍሪካ የጸጥታ ሁኔታ በደቡብ ሱዳንና በኬንያ እንዲሁም በደቡብ ሱዳንና በኢትዮጵያ ድንበሮች አካባቢዎች ያለ ሁኔታ፣ ኢትዮጵያ፣ ኡጋንዳና ኬንያ ውስጥ የሚታዩት ግዙፍ የስደተኞች እንቅስቃሴዎችና የጸጥታ ሁኔታ በጣም አደገኛ ነው። ይህ ከባድ ፈተና ነው የሚሆነው።
የኬንያው የቀድሞ የትራንስፖርት ባለስልጣን ኢኪያራ ግን ይህ ፕሮጀክት የጸጥታውን ሁኔታም ይበልጥ የተሻለ እንዲሆን ያደርገዋል የሚል እምነት አላቸው።
It is likely to open up the whole of northern Kenya, which for a long time has been a neglected area.
ለብዙ ጊዜ ተረስቶ የቆየውን መላ ሰሜን ኬንያን ይከፍታል የሚል እምነት አለ። እናም ለአካባቢው ሰላም መጠበቅና ለምጣኔ ሀብት እንቅስቃሴዎች መስፋፋት እድል ይፈጥራል።
ይሁን እንጂ ላሙን አድኑ ሴቭ ላሙ የሚባል አንድ ቡድን የዛሬ 5 ዓመት አካባቢ በአውሮፓ የዘመን አቆጣጠር በ2012 ዓመተ ምህረት ባሰባሰበው የአቤቱታ ፊርማ በመንግስቱ ርምጃ ላይ ተቃውሞ አስነስቷል። የአካባቢ ብክለት፣ ታይቶ የማይታወቅ የሰው ብዛት፣ በአካባቢው ማሻቀብ፣ የላሙ ከተማ ባህላዊ ቅርስና ውርስ ውድመት የሴቭ ላሙ ቡድን ስጋቶች ናቸው። ላሙ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በዓለም ቅርስነት የተመዘገበች ከተማ ነች። የኬንያ መንግስት ለአካባቢው የመሬት ባለ ይዞታዎች የካሳ ክፍያዎችን ፈጽሟል። ለአንድ ኤከር ወይም ለ4000 ካሬ ሜትር ቦታ እስከ 14500 የአሜሪካ ዶላር ወይም በዛሬ ምንዛሪ 330000 የኢትዮጵያ ብር ወይም ከ1.5 ሚሊዮን በላይ የኬንያ ሺሊንግ ከፍሏል። የአካባቢው ሰዎችም በየሙያው ተቀጥረው መስራት እንዲችሉ ወደ የስልጠና ማዕከሉ እየላካቸው ነው። ላፕሴት በአመዛኙ በመንግስትና በግል መዋዕለ ንዋይ ትግግዝ ይከናወናል የተባለ የ24 ቢሊዮን የአሜሪካ ዶላር ወይም ከግማሽ ትሪሊዮን በላይ ብር ወጪ ፕሮጀክት ነው።
አድማጮች፣ የመጨረሻ የትንታኔ ርዕስ አድርገን የያዝነው ቀደም ሲል ያሰማነው ዜና ነው። የአውሮፓ ህብረት የሊቢያ ጉባኤ ዜና። የአውሮፓ ህብረት መሪዎች ዛሬ በማልታ ተሰብስበው ትኩረቱ ከሊቢያ የሚጎርፍ ፍልሰተኞችን ለማቆም ያደረገ ጉባኤ አካሂደዋል። እንደ አውሮፓ አቆጣጠር ባለፈው 2016 ከ180ሺህ በላይ ፍልሰተኞች በህገወጥ አስተላላፊ ጀልባዎች እየተሳፈሩ አደገኛውን የሜዲትሬኒያን ባህር ለማቋረጥ ሲሞክሩ ከ3000 የሚበልጡ ህይወታቸውን አጥተዋል። የአውሮፓ ህብረት አሁን ተስፋ የሚያደርገው የሊቢያን ጸጥታ ኃይሎች አቅም ለማጠናከር ቢሆንም የፍልሰተኞቹን ጎርፍ ለመክታት ግን ግዙፍ ፈተና ይጠብቀዋል። ሄንሪ ሪጅዌል ከለንደን ዘገባ ልኮ ሰሎሞን ክፍሌ ያቀርብልናል።
ማልታ ፍልሰተኞች በሚያቋርጡት ሜዲትሬኒያን ባህር ማዕከል ላይ የምትገኝ ሲሆን የአውሮፓ ህብረት ጉባኤ የወቅቱ ሊቀመንበር ናት። የአውሮፓ መሪዎች ከጉባኤው አስቀድሞ ኅብረቱ በርካታ ስጋቶች እንደሚገጥሙት ሲያስጠነቅቁ በዋናነት ያስቀመጡት ከሊቢያ የሚጎርፉ ፍልሰተኞች የጋረጡትን ችግር ነው። የአውሮፓ ህብረት ጉባኤ ፕሬዚደንት ዶናልድ ተስክ በዛሬው ዕለት ከሊቢያው ጠቅላይ ሚኒስትር ፋያዝ አልሳራጅ ጋር ሲገናኙ የአውሮፓን ድጋፍ እንደሚያገኙ ቃል ገብተዋል።
We have discussed this example of our cooperation with Turkey and other countries in this part of
በዚህ ክፍለ ዓለም ካሉ ከቱርክና ሌሎች ሀገሮች ጋር ያለንን ትብብር በምሳሌነት አቅርበን ተወያይተናል። ከሊቢያ ወደ ጣሊያን የሚወስደውን ጎዳና የምንዘጋበት ጊዜው አሁን ነው።
የአውሮፓ ህብረት ከቱርክ ጋር በደረሰው ስምምነት መሰረት የፍልሰተኞችን ጎርፍ 80% ቀንሷል። በጦርነት ከተበታተከችና በፖለቲካ ከተከፋፈለች ሊቢያ ጋር ግን ተመሳሳይ ስምምነት መድረስ አስቸጋሪ መሆኑን ክሎዲያ ጋዚኒ የዓለም አቀፍ ቀውስ አስወጋጅ ቡድን አባል አስረድተዋል። በተለይ በአብዛኛው የሊቢያ ግዛት የጸጥታ ኃላፊዎቹ ሚሊሻዎች መሆናቸው ችግሮቹን ውስብስብ ያደርጋሉ። ከባህር ጠረፍ ጠባቂዎች ጋር ቅርብ ግንኙነት መፍጠርም ከባድ ነው ሲሉ ባለሥልጣኗ አክለው አብራርተዋል። ከሊቢያ ወደ አውሮፓ የሚጓዙ አብዛኞቹ ፍልሰተኞች የኢኮኖሚ ችግር አለባቸው። ሀገሪቱ ውስጥ በደረሰው ቀውስ መስራት አይችሉም። ስለዚህ የአውሮፓ ህብረት ትኩረቱን ሙሉ በሙሉ የጸጥታ ሁኔታውን በማሻሻል ላይ ብቻ ማድረግ የለበትም ሲሉም ክሎዲያ ጋዚኒ ያስገነዝባሉ።
በታሪክ እንዳየነው አብዛኞቹ ፍልሰተኞች በሊቢያ የሰራተኛው ኃይል ነበሩ። ዛሬ ግን የሊቢያ ምጣኔ ሀብት በመድቀቁ መስራት አይችሉም። ስለዚህ የተባበሩት መንግስታት ድርጅት አባል አገሮች የሊቢያን የወደቀ ኢኮኖሚ ለማንሳትና ስራ ለመፍጠር በተያዘው ጥረት ማገዝ አለባቸው።
የአውሮፓ ህብረት በበኩሉ በሊቢያ ከተከፋፈለው መንግስት ጋር በመተባበር የፍልሰተኞችን ችግር ለመቅረፍና በተለይ ለሰብአዊ እርዳታ የሚሰጠውን ድጋፍ እንደሚቀጥል ያስረዳል።
አድማጮች የምትከታተሉት በ19 በ22 እና በ25 ሜትር ባንድ እስከ ምሽቱ 4 ሰዓት የሚተላለፈውን የአሜሪካ ድምጽ ራዲዮ የአማርኛ ስርጭት ነው። ስርጭታችን እስከ 4 ሰዓት ይቀጥላል። በነጻው ስልክ የእናንተ አስተያየቶች ደርሰውናል። በ202-205-9942 የውስጥ መስመር 14 ከላካችኋቸው ለሰዓቱ የመረጥናቸው እናሰማለን።
ሰላም ጤና ይስጥልኝ። የአሜሪካ ድምፅ አዘጋጆች እንኳን ለ75ኛው ዓመት አደረሳችሁ። እኔ የአሜሪካን ድምፅ የአማርኛ ፕሮግራም ማዳመጥ ከጀመርኩ ከ1981 ዓመተ ምህረት በፈረንጆች አቆጣጠር ጊዜ ጀምሮ ነው፣ አዲስ አበባ ውስጥ በነበርኩበት ጊዜ። ከዛም ወደ ስደት ዓለም ሲሄድ ሱዳን ሀገር ገዳሪፍ ከተማ ካርቱም እንዲሁ ከጓደኞቼ ጋር እየተሰባሰብን እናዳምጠው ነበር። ዛሬም እዚሁ አሜሪካን ሀገር አዳምጠዋለሁ እና በአጠቃላይ ከ30 ዓመት በላይ ማለት ነው አዳመጥኩት። እድሜያችሁ ረጅም ይሁን። በተለይ በዛን ጊዜ አቶ ንጉሴና ትዝታ በላቸው ነበር ብዙ ጊዜ ዝግጅቱን የሚያዘጋጁት። ጥሩ ደስ የሚል ነገር ነበር። እንዲያውም በአጋጣሚ ሱዳን እያለሁ የላኩትን ደብዳቤ ትዝታ በላቸው ስደተኞችን በሚመለከት ለቮይስ ኦፍ አሜሪካ እንዳቀረበች አስታውሳለሁ። ይህም 1986 ዓመተ ምህረት ነው። አስፋው ነኝ ከዚሁ ከዋሽንግተን ዲሲ። አመሰግናለሁ።
አለማየሁ ባላለሁኝ ቤዎች እንኳን ለ75ኛው አመት አደረሳችሁ ብላለሁኝ። እናንተ እንኳን የጀመራችሁት በማለትም በአማርኛ መሰራጨት የጀመረው 35-37 ዓመት የሆነው ነው። ብዙ ስራ እንደተከናወነ ነው ማስታውሰው። አንድ ትዝታዬ እኔ በቮይስ ኦፍ አሜሪካ ያው በመንግስቱ ኃይለማርያም ላይ መፈንቅለ መንግስት በተካሄደበት ጊዜ ብዙ ጀኔራሎች ክሬም ኦፍ ሚኒስትሪ የሚባሉት በኢትዮጵያ ማለታቸው እናስታውሳለን። አንድ ጀኔራል ግን የት እንደደረሱ ሳይታወቅ ቀርቶ በመጨረሻ ላይ ቪኦኤ በዜናው እሳቸው አሜሪካ መግባታቸውን በገለጸበት ሰዓት እኔ ቢሮዬ 24 ሰዓት የሚሰራ መስሪያ ቤት ነበር የሚሰራው። ቢሮዬ ከጓደኞቼ ጋር ቁጭ ብዬ ነበር እና ሽቅብ ዘልዬ ወደ ታች ስወርድ አጠገብ የነበሩትን ስቃኛቸው ካድሬዎች ናቸው እንዴ ብለው በመገረም ሲመለከቱ፣ እንዴት ይሄ ሰውዬ ሊያመልጥ ቻለ? እኔ በደስታ ነው የዘለልኩት። በኋላ ግን እነሱ ስመለከት እንዴት ሊያመልጥ ቻለ ከዚህ ሁሉ ሰራዊት በሚል በመደነቅ እንድስል እነሱም ራሳቸውን ይዘው እንደ መነቅነቅ አሉ። እኔ በደስታ ታፍኜ ነው ደስ ብሎ ነው። እነሱ እንግዲህ ምን ስሜት እንደተሰማቸው ራሳቸው ያውቃሉ። እኔ ግን ካድሬዎች በመሆናቸው ከመፍጋት አኳያ ነው እና ያንን አረሳውም ምንጊዜም እና ዛሬ ህወሓት የመጀመሪያ የሚያደምጠው ሬዲዮ ቢኖር ቮይስ ኦፍ አሜሪካ እንደሆነ ሊላረጋግጥላቸው እወዳለሁ። ስልጣን ከያዙ በኋላ ግን ጠምደው ይዘው ስንት ስቃይ እንዳደረሱበት የእድሜ ልክ ስርዓት በምን በሰራተኞች ላይ ሲፈርዱ ስመለከት በጣም ነው እንደው የሚደንቀኝ።
አድማጮች ለተሳትፏቸው በጣም እናመሰግናለን። ሌሎቻችሁም አስተያየቶቻችሁን ከመላክ አትቆጠቡ። 202-205-9942 የውስጥ መስመር 14 ነው። መልእክቶቻችሁን በኢሜይልም amharic@voanews.com ብላችሁ ላኩልን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደሚቀጥለው ቅንብር እናልፋለን።
የአዳማው ሎጂስቲክ ሀብ የማጓጓዣና ስርጭት ማዕከል በዓለም የምግብ ድርጅትና ሌሎች ድጋፍ ሰጪ አማካይነት ተስፋፍቶ በመታደሱ አቅሙና ቅልጥፍናው ከፍ ማለቱ ተመልክቷል። የብሔራዊ አደጋ ቅነሳ ሥራ አመራር ኮሚሽነሩ የልማት አጋሮቹና ግብረሰናይ ድርጅቶች በተለይ በገንዘብ ረገድ የሚሰጡት ችሎታ ከፍ ማለቱን ጠቅሰው በአጠቃላይ ሀገሪቱ ልትደርስ ከምትፈልገው ማኅበረ ምጣኔያዊ ልማት ራዕይዋ አኳያ ድጋፋቸውን በታላቅ ድግስና እየጨመሩ ናቸው ብለዋል። መለስካቸው አመሃ ዝርዝሩን ይዟል።
የናዝሬት አዳማ የማከማቻ የማጓጓዣና ስርጭት ማዕከል በእንግሊዝኛ አጠራሩ ሎጂስቲክስ ሀብ ከተመሠረተ 32 ዓመታት ማለፋቸውን በዓለም ምግብ ፕሮግራም የናዝሬት ንዑስ ጽሕፈት ቤት ኃላፊ ሚስተር ሐርመሽ ካፑር ትናንት በተካሄደው የማዕከሉ ርክክብ ሥነ ሥርዓት ላይ አስታውሰዋል። ማዕከሉ በእነዚህ ሁሉ ዓመታት አገልግሎት ሲሰጥ ቢቆይም አያሌ ጉድለቶች እንደነበሩበትም አመልክተዋል። ጉድለቶቹ ተነግሰው ከወጡ በኋላ በዓለም ምግብ ፕሮግራም አማካይነትና ከሌሎች የልማትና የግብረሰናይ ድርጅቶች ጋር በመሆን ማዕከሉን የማስፋፋት በሰው ኃይልና በመሳሪያዎች በይበልጥ የማደራጀት ሥራ መከናወኑም ታውቋል። የዓለም ምግብ ድርጅት የኢትዮጵያ ጽሕፈት ቤት ተጠሪና ዲሬክተር ጆን አይልፍ የዚህን ሁሉ ሥራ የመጨረሻ ዓላማ በርክክብ ሥነ ሥርዓቱ ላይ አብራርተዋል።
For me, all this collaboration would have been in vain if the drought-affected people across Ethiopia had not received their food quicker.
በድርቅ የተጎዳው የኢትዮጵያ ሕዝብ ምግቡን በፍጥነት አገኝቶ ባይሆን ኖሮ ይህ ሁሉ ትብብር ለእኔ መና ሆኖ ይታየኛል። ይሁንና ባለፉት የግንቦትና የህዳር ወራት መካከል ብሔራዊ የአደጋ ቅነሳ ሥራ አመራርና የዓለም የምግብ ፕሮግራም የስርጭት መጠኑን በፍጥነት በእጥፍ መጨመራቸውን ሳበስራችሁ ከፍተኛ ደስታ ይሰማኛል። በሀገሪቱ ሁሉ ከሚሰራጨው የእርዳታ እህል መካከል ከ60 እስከ 70 ከመቶ የሚሆነው ዛሬ በምንገኝበት አዳማ ማዕከል አማካይነት ነው። የዚህን ወሳኝ የሆነ ስፍራ ማዕከልነት በመገንዘብ ነበረ ለሥራው የዓለም የምግብ ፕሮግራምና ኮሚሽኑ የተባበሩት።
ማዕከሉን በኢትዮጵያ መንግሥት ስም የተረከቡት የብሔራዊ አደጋ ቅነሳ ሥራ አመራር ኮሚሽን ኮሚሽነር ምትኩ ካሳ በሥነ ሥርዓቱ ላይ ባደረጉት አጭር ንግግር የዓለም ምግብ ፕሮግራምንና መላውን ለጋሽ ማኅበረሰብ ባለፈው ዓመት በኤልኒኞ ሳቢያ ተከስቶ በነበረው ድርቅ የተፈጠረውን ችግር ለመቋቋም ያደረጉትን ተዋጽኦ አመስግነዋል። በመቀጠልም የዓለም የልማትና ግብረሰናይ ድርጅቶች በሀገሪቱ የሚደርሱ ወቅታዊ ችግሮችን ለመፍታት የሚያከናውኑትንና ለሀገሪቱ ልማት ያላቸውን ድርሻ ጠቁመዋል።
It is worth mentioning that the development partners and humanitarian agencies have generously been increasing their financial and technical support.
የልማት አጋሮቻችንና ዓለም አቀፍ ግብረሰናይ ድርጅቶች በተለይ በገንዘብና በቴክኒክ ረገድ የሚሰጡት ድጋፍ ከፍ ያለ ነው። በአጠቃላይም ሀገሪቱ ወደፊት ልደርስበት ከምትፈልገው ማኅበረ ምጣኔ ሀብታዊ ልማት ርዕዮት አኳያ ድጋፋቸውን በታላቅ ልግስና እየጨመሩ መሆናቸውን ማስታወስ ያስፈልጋል።
በተለይ ማዕከሉ አሁን የተደረጉለትን የማሻሻያ ሥራዎች ለኮሚሽኑ ተግባራት ያለውን ጥቅም ኮሚሽነር ምትኩ ለጋዜጠኞች ማብራሪያ ሰጥተው ነበረ።
እንግዲህ ከእኛ ሥራ ጋር በተያያዘ ትልቅ አስተዋጽኦ ነው የሚኖረው።
ምክንያቱም አዳማ ያለው ማዕከላዊ መጋዘን በአጠቃላይ ለዕለት ደራሽ እርዳታ የሚውለውን እህል 60% የምንይዘበትና 6 ክልሎችን የምናስተናግድበት ስለሆነ የዚህ ማዕከላዊ መጋዘን አቅም መገንባት ማለት የምናቀርበውን የእርዳታ እህል ፍጥነትና መጠን ለማሳደግ ጭምር የሚያገለግል በመሆኑ ትልቅ ፋይዳ ነው ያለው።
አዲስ በተከናወነው ስራ አማካይነት ማዕከሉ በብዙ የአገልግሎት ዘርፎች ከፍ ያለ መሻሻል አሳይቷል።
የማዕከላዊ መጋዘን ሲቋቋም 20 መጋዘኖች አሉት። እያንዳንዱ መጋዘን 5000 ሜትሪክ ቶን እህል ነው የሚይዘው። በድምሩ እንግዲህ 100000 ሜትሪክ ቶን ወይንም 1 ሚሊዮን ኩንታል አቅም ያለው ነው። ስለዚህ መገንባቱ አንደኛ በአቅም ደረጃ ወደ 23000 ሜትሪክ ቶን በመጨመር አቅሙ ወደ 123000 አሳድጎታል። አንዱ ሄ ነው። ከዛ ባሻገር ዞረን እንዳየ ነው አንደኛ ጀነሬተር እንዲቋቋም እንዲተከል ተደርጓል። ሁለተኛ ደግሞ አጠቃላይ የአይቲ ክፍሎች የበለጠ የተሳለጡ እንዲሆን በማድረጉ ምክንያት እና ሶስተኛው የመጫንና የማውረድ አቅሙንም በዛው ልክ ያሳደገ ከመሆኑ የተነሳ ቅልጣፌ ወይንም ኤፊሺየንሲው ሊጨመረበት ሁኔታ ነው ያለው።
የአዳማን የማከማቻ የማጓጓዣና የስርጭት ማዕከል አሻሽሎ ለመገንባት የወጣው ገንዘብ 12 ሚሊዮን ዶላር ወይንም ወደ 264 ሚሊዮን ብር እንደሆነ ታውቋል። ለዚህ እገዛቸውን የሰጡ የዓለም ምግብ ፕሮግራምን ጨምሮ USAID ወይንም የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ፣ ስዊድን፣ ስዊዘርላንድ፣ በተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤትና ሌሎችም ይገኙበታል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደሚቀጥለው ዘገባ ወይም ፕሮግራም እናልፋለን። የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአደግ ከተቃዋሚ ድርጅቶች ጋር ለመደራደር ባቀረበው ሐሳብ መሠረት ኢህአደግና ተቃዋሚዎች ንግግሩ በምን መልክ ይካሄድ በሚሉት ነጥቦች ላይ ተስማምተዋል። በሁለት ሳምንታት ጊዜ ውስጥ የየራሳቸውን መደራደሪያ ሐሳብ ለማቅረብ መወሰናቸውም ተገልጧል። ስለ ጉዳዩ እንዲያብራሩልን የኢትዮጵያ ዲሞክራሲያዊ ፓርቲ የማዕከላዊ ምክር ቤት አባል አቶ ልደቱ አያሌውንና
አድማጮች እያስተዋወቅን ያለ ነው የነገውን ፕሮግራም ነበረ። ቀጥሎ የሚቀርበው ፕሮግራም አፍሪካ በጋዜጦች ነው።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ከዩናይትድ ስቴትስ ጋር ያላትን ትብብር ማጠናከር እንደምትፈልግ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገለጹ። ጸረ መንግሥት ተቃውሞን በማቆም ተግባር እንደተሳካላት ኢትዮጵያ አስታወቀች። የአፍሪካ ህብረት ከዓለም አቀፍ የወንጀል ችሎት ለመውጣት ጥሪ አቀረበ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። The Wall Street Journal ጋዜጣ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝን አነጋግሮ ባወጣው ጽሑፍ ዩናይትድ ስቴትስ በአገር ውስጥ ላይ ማትኮሯን አሞግሷል ይላል። የኢትዮጵያ መንግስት አሸባሪነትን በመዋጋት ተግባር ላይ ያለውን ትብብር ማጠናከር እንደሚፈልግ ገልጸዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከአፍሪካ ጋር የተደረገውን የንግድ ስምምነት እንዲቀጥሉበትም ጥሪ አድርገዋል ሲል ዎል ስትሪት ጆርናል ጋዜጣ ላይ የወጣው ጽሑፍ ጠቅሷል። ዩናይትድ ስቴትስ የሥራ ዕድልንና አምራች ፋብሪካዎችን ወደ ሀገር በመመለስ ላይ አትኩራለች። ይህም ማለት ቻይና አምራች ፋብሪካዎችን በሀገሯ የማዳበር አሰራር ለዩናይትድ ስቴትስም ሞዴል ሆኗል ማለት ነው ሲሉ ጠቅላይ ሚኒስትሩ መናገራቸውን ጋዜጣው አውስቷል። የኢትዮጵያ ትልቅነት፣ ፈጣን የኢኮኖሚ እድገትና ጠንካራ ወታደራዊ ኃይል ካለፉት ሁለት አስርተ ዓመታት ወዲህ በሕዝብ ብዛት ከአፍሪካ ሁለተኛዋ የሆነችውን ሀገር ቦታ ከፍ እንዲል አድርጓል። በብዙ ሺህ የሚቆጠሩ የኢትዮጵያ ወታደሮች ክልላዊ ግጭቶችን በማስታገስ ተግባር የመሪነት ቦታ ይጫወታሉ። ከቻይና ከዩናይትድ ስቴትስና ከፋርስ ባህረ ሰላጤ ሀገሮች ጋር ያላት ቅርብ ግንኙነት ተጨምሮበት በትርምስና በድህነት በታመሰው አካባቢ የተደማጭነት ቦታ እንዲኖራት አድርጓል ሲልም ዎል ስትሪት ጆርናል ጋዜጣ አክሏል። ይህ ሁሉ ስኬት የተገኘው ግን ይላል ጽሑፉ በሀገሪቱ ኢኮኖሚ ላይ ጥብቅ ቁጥጥር በማድረግ ነው። በተቃውሞና በሰብአዊ መብት ላይ ያለው አያያዝ ደግሞ ይበልጥ ጥብቅ እንደሆነ ተቃዋሚዎች ይናገራሉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ መንግስታቸው ጅሃዳውያን ቡድኖችን በመዋጋትና በአፍሪካ ቀንድ ያለውን አለመረጋጋት ለማርገብ በሚደረገው ጥረት ከዋሽንግተን ጋር ያለውን ትብብር ማጠናከር እንደሚፈልጉ ገልጸዋል። ኢትዮጵያ፣ ሶማሊያና ደቡብ ሱዳንን በመሳሰሉት ሀገሮች በብዙ ሺህ የሚቆጠሩ ወታደሮችን አስፈራለች። አዲሱ የዩናይትድ ስቴትስ ፕሬዚደንት አጎዋ በሚል አጽሮት የሚታወቀውን የአፍሪካ እድገትና እድል ውልን እንዳያቆሙ የኢትዮጵያው ጠቅላይ ሚኒስትር መክረዋል። አጎዋ በፕሬዚደንት ባራክ ኦባማ አስተዳደር ወቅትም የተራዘመ የ17 ዓመታት ዕድሜ ያለው ውል ሲሆን ዩናይትድ ስቴትስ ከ40 የአፍሪካ ሀገሮች ጋር የንግድ ልውውጥ እንድታጠናክር የታቀደ ነው። በአፍሪካ እያደገ የሄደውን የቻይና ኢኮኖሚ በላይነትን ለመቀናቀንም ጭምር እንደሆነ የዎል ስትሪት ጆርናል ጽሑፍ ያወሳል። አያይዞም ጋዜጣው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያሉትን ይጠቅሳል። እኛ ቅኝ ግዛት ሆነን የማናውቀው በራሳችን ስለምንተማመንና የሞራል የበላይነት ስላለን እንዲሁም ሕዝባችን የሚፈልገውን የሚነግረን ስለሚበቃን ነው በማለት ስትራቴጂያዊ የሆኑትን የሀገሪቱ ኢኮኖሚ ዘርፎችን ለግል ዘርፍ ክፍት እንዲያደርጉ የሚቀርበውን ጥሪና መንግስታቸው ሰብአዊ መብትን አያከብርም የሚለውን ነቀፌታ አልቀበልም ማለታቸውን ዎል ስትሪት ጆርናል ጠቅሷል። የገንዘብ አገልግሎቶችንና ቴሌኮሙኒኬሽንን የመሳሰሉት የሀገሪቱ ተቋማት ለውጭ መዋዕለ ንዋይ መዳቢዎች ክፍት እንደማይሆኑ ጠቅላይ ሚኒስትር ኃይለማርያም ገልጸዋል። መንግስት ከእነዚህ ኢንዱስትሪዎች የሚገኘውን ገቢ የባቡር ሀዲድንና ሌሎች መሰረተ ልማቶችን ለመደጎም ይጠቀምበታል በማለት አስረድተዋል። 20 የሚሆኑት የኢትዮጵያ የንግድ ባንኮች ለውጭ ባንኮች መዋዕለ ንዋይ ክፍት ከተደረጉ ይዋጣሉ። ስለሆነም ጥንቾቻቸውን እስከሚያጠናክሩበት ጊዜ ድረስ ለውጭ መዋዕለ ንዋይ ክፍት መሆን የለባቸውም በማለት አስረድተዋል። ዎል ስትሪት ጆርናል ጋዜጣ ኢትዮጵያ ውስጥ ስለተደነገገው የአስቸኳይ ጊዜ አዋጅ ሲተች ደግሞ ሂማን ራይትስ ዋች አዋጁ ኢትዮጵያ በነጻነት ላይ የምትፈጽመው አስከፊ ጭቆና ተቀጥያ ነው ማለቱን ጠቅሷል። ጠቅላይ ሚኒስትሩ ግን በቅርብ ጊዜ የሚነሳ የአሰራር ስርዓት ነው፣ የአስቸኳይ ጊዜው አዋጅ ማንኛውም በሀገሪቱ መዋዕለ ንዋይ ለማፍሰስ ለመስራት ወይም ደግሞ ለጉብኝት ለመምጣት ለሚፈልግ የሚያግደው ነገር የለም ማለታቸውን አክሏል። ፋይናንሻል ታይምስ ጋዜጣ በበኩሉ የኢትዮጵያን የኮሚኒኬሽንስ ሚኒስትር ዶክተር ነገሬ ሌንጮን አነጋግሮ ባቀረበው ጽሑፍ በኢትዮጵያ የተካሄደው ኃይል ተጠቃሚነትን ያቀፈ ተቃውሞ መዋዕለ ንዋይ አፍሳሾችን ባሳሰበበት በአሁኑ ወቅት በሀገሪቱ ኢኮኖሚ ላይ አደጋ የሚጥል ነገርን እንደምታጠፋ ሀገሪቱ ገልጻለች ይላል። የኢትዮጵያ መንግስት ማንኛውም በሀገሪቱ ኢኮኖሚ ተምሳሌት ላይ አደጋ የሚጥል ነገርን ለማስወገድ ቃል እንደገባና በ26 ዓመታት የሥልጣን ጊዜው ለመጀመሪያ ጊዜ የገጠመውን ከባድ ተቃውሞን በማርገብ ሕግና ስርዓት እንዲመለስ በማድረግ ተግባር እየተሳካለት መሆኑን እንደገለጸ የፋይናንሻል ታይምስ ጋዜጣ ድረገጽ ጠቅሷል። የኢትዮጵያ የኮሚኒኬሽንስ ጉዳዮች ሚኒስትር ዶክተር ነገሬ ሌንጮ ባለፈው ጥቅምት ወር የታወጀው የአስቸኳይ ጊዜ አዋጅ በመቶዎች የሚቆጠሩ ሰዎች ሕይወታቸውን ያጡበት ተቃውሞን ለማቆም መቻሉን ገልጸዋል። በፍጥነት እያደገ ያለውን የሀገሪቱ ኢኮኖሚና የኢትዮጵያ መንግስት የህዝቡን የኑሮ ሁኔታ ለመቀየር የሚያደርገውን ጥረት ለሚያሰናክል ማንኛውም አይነት አካል እድል አይሰጥም በማለት እንዳስገነዘቡ ድረገጹ ጠቅሷል። ሚኒስትሩ አያይዘውም ኢትዮጵያ ውስጥ ስለተነሳው ቁጣና ተቃውሞ ዋናው ምክንያት ስራ አጥነት እንደሆነ አምነው ተቀብለዋል። መንግስት ለወጣቶች የመማር እድል ያቀረበ ቢሆንም በቂ የስራ እድል አልተገኘም። ጽንፈኞች ታዲያ ይህን ሁኔታ ሁከት ለመቀስቀስ ተጠቀሙበት ማለታቸውን ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ አውስቷል። የተቃውሞ ሰልፍ በመታገዱና የማኅበራዊ ሚዲያ ተደራሽነት በመወሰኑ መንግስትን ለመገልበጥ የሚፈልጉ አብዛኞቹ በውጭ ሀገራት የሚኖሩ ታጣቂዎችና አሸባሪ ቡድኖች ብጥብጥ ለመቀስቀስ አልቻሉም በማለት ሚኒስትሩ ማስረዳታቸውን ጽሑፉ ገልጿል። ለግጭቱ ዋናው መንስኤ ግን በአብዛኛው የመልካም አስተዳደርና የፍትህ ጉድለት እንዲሁም በሀገሪቱ ከሚታየው የልማት እድል እኩል ተጠቃሚ ካለመሆን የመነጨ መሆኑን ዶክተር ነገሬ ሌንጮ መናገራቸው እንዳልቀረ ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁሟል። ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ደግሞ የአፍሪካ ሀገሮች በብዛት ከዓለም አቀፍ የወንጀል ችሎት አይሲሲ አባልነት እንዲወጡ የአፍሪቃ ህብረት ጥሪ አቀረበ። ይሁንና ያለፈው ውሳኔ አሳሪነት የለውም። ናይጄሪያና ሴኔጋል የመውጣቱን ውሳኔ ተቃውመዋል ይላል። ደቡብ አፍሪቃና ቡሩንዲ ችሎቱ ለዓላዊነታችን ይዳፈራል፣ ፍትህ በጎደለው መንገድ አፍሪቃውያንን ኢላማ ያደርጋል በሚል ከችሎቱ ለመውጣት ከወሰኑ ሰነባብተዋል። ዓለም አቀፍ የወንጀል ችሎት በበኩሉ በአፍሪቃ የተፈጸሙ የጦርነት ወንጀሎች ሰለባ የሆኑት ሰዎች ፍትህ እንዲያገኙ ነው የምጥረው በማለት ክሱን እንደሚያስተባብል ቢቢሲ ድረገጽ ላይ የወጣው ዘገባ ጠቅሷል። የአፍሪቃ ህብረት ይህን ውሳኔ ያደረገው አዲስ አበባ በተካሄደው የአፍሪቃ ህብረት ጉባኤ ባለፈው ማክሰኞ ባካሄደው ስብሰባ ላይ ሲሆን ብዙ እንዳከራከረ የቢቢሲው ድረገጽ ዘገባ ጠቁሟል። የአፍሪካ ህብረት ውሳኔ ከፊሉ የአፍሪካ ህብረት ዓለም አቀፍ የወንጀል ችሎት እንዲሻሻል ለመግፋት ከተባበሩት መንግስታት ድርጅት ጋር እንደሚነጋገር ይገልጻል። ከችሎቱ የመውጣቱ ጉዳይ ከዚህ ቀደም በተካሄዱት የአፍሪካ ህብረት ጉባኤ ሲነሳ የቆየ ቢሆንም ይህ ግን ትልቅ ውሳኔ ነው። የችሎቱ ጉዳይ ምን ያህል አከራካሪ እንደሆነም አሳይቷል ሲል ቢቢሲ ድረገጽ ላይ የወጣው ጽሑፍ አውስቷል። አድማጮች፣ ዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ ወደ መጨረሻው ቅንብር እንሸጋገራለን። ቅንብሩ የኢትዮጵያ የሃይማኖት ተቋማት ጉባኤ በቅርቡ አዲስ አበባ ላይ ያካሄደውን የእርቅና ሰላም ጉባኤ መነሻ በማድረግ በጉባኤው ጭብጦች ትልምና ክንውን ብሎም በሃይማኖት ተቋማቱ ሚናና ተጨባጭ ፋይዳ ባላቸው ሌሎች ተዛማች ርዕሱ ጉዳዮች ዙሪያ በራዲዮ መጽሔት የተጀመረ ውይይት ቀጣይ ነው። የውይይቱ ተሳታፊዎች የጉባኤው ጠቅላይ ጸሐፊ መጋቤ ዘሪሁን ደጉና ሙሐዘ ጥበባት ዲያቆን ዳንኤል ክብረት ከአዲስ አበባ እንዲሁም ከላስ ቬጋስ ብፁዕ አቡነ ዮሴፍ ናቸው። የፕሮግራሙ አዘጋጆች አዲሱ አበበና ሉላ ከበደ ናቸው። በቀደመው ውይይታቸው ካቆሙበት ይጀምራሉ።
ዲያቆን ዳንኤል፣ የጉዳዩን አንኳር ፈንክተውልናል። በቀደመ ውይይታችን በተደጋጋሚ የተነሱ በአድማጮች በተከታታይ ትኩረት የተሰጣቸው ጭብጦች ናቸው። መሠረታዊ ጥያቄ ሰላምና እርቅ እንዴት ይመጣል ከሆነ ይህ በአንድ በኩል የተነሳውን ቀውስ ሁሉም ወገኖች የሚስማሙበት የሚመስለውን መንግሥት ራሱ አደጋው መድረሱን ችግሮች መከተላቸውን ብቻ ሳይሆን በመንግሥት ራሱ አመኔታ የተሰጠው ቁጥሩ የበዛ ዜጋ መሞቱ መቁሰሉ ይታወቃል። እዚህ ላይ ያለውን መስማማት ያህል ግን ለዚህ መንስኤ የሆኑት ላይ አንድ አይነት ድምፅ አይሰማም። ቅድም ያሉት መንገድ ለመፍትሄ አማራጭነቱ የመጀመሪያ ሊሆን ይገባ ይችላል። ዲያቆን ዳንኤል፣ አሁን ያነሷቸውን ነጥቦች አንድ እርምጃ ወደፊት እናስኪድ። መስጠትና መቀበል ይኖራል ወይ? በዚህ ላይ አንድ ጥፋት ከተሰራ በኋላ ያ ጥፋት እንዲታረም ከተፈለገ ኃላፊነት የሚወስዱ ክፍሎች መኖር የለባቸውም ወይ? እዛ ላይ በግልጽ መነጋገር የሚያስችል ሁኔታ መጀመሪያ ተፈጥሯል ወይ? ቅድም ያሏቸውን ጥናቶች ጨምሮ መሰረቱ ድልዳሉ መስተካከል ችሏል ወይ? ሰዎች ሳይሸማቀቁ ሳይፈሩ ትላንት የተፈጠረው ስህተት እንዲህ ነው የሆነው ድጋሚ እንዳይፈጠር ብቻ ሳይሆን የእርምት እርምጃ መወሰድ ያለበት መባል የሚያስችል መሰረት አለ ወይ? ለርሶ
አሁን ጉዳዩ የሃይማኖት ተቋማት ጉባኤ ተለያዘው ለእኔ የፖለቲካ ተቋማት የሲቪክ ተቋማት ከያዙት ይለያል ባይ ነኝ። ምክንያቱም እነዚህ አባቶች ናቸው፣ የሃይማኖት አባቶች ናቸው። ይህን ብቻ ነው የምንፈራው ብለው ቃለ መሐላ ፈጽመው የሃይማኖት አባት የሆኑ ናቸው ያሉ። ስለዚህ መጀመሪያ የሚያልኩት ይሄ ነው። ችግሩ በትክክል እንዴት መጣ፣ እንዴት ነው የተከሰተው የሚለው ላይ እነዚህ አባቶች ማለት ያለባቸውም ማለት አለባቸው። በትክክል ማን ነው ጥፋተኛ፣ ጥፋተኛው ማን ነው ሲባል ደግሞ ፖሊስ የላቸውም፣ አያስሩም፣ ፍርድ ቤት የላቸውም፣ አይዳኙም። ግን እንደየ ሃይማኖቱ ለምሳሌ መወገዝ ያለበት ይሄ አጥፍተሃል፣ ስለዚህ ይሄን ጥፋትህን አርም፣ ተሳስተሃል፣ ይሄ አካልም እዚህ ላይ አጥፍቷል፣ እነዚህ ሰዎች የሞቱት በዚህ ምክንያት ነው ብለን እኛ እናምናለን። ሌላው ቢስማማ ባይስማማ እንደ ሃይማኖት ተቋማትነታቸው የተስማሙበትን ጥፋተኛውን መናገር፣ ትክክለኛውን ደግሞ በዛ ጊዜ ትክክል የሰራ ሰው ካለ እናንተ ደግሞ ትክክል ሰርታችኋል፣ ይሄ ደግሞ እዚህ ቦታ ላይ ጥፋት ነው፣ ወደፊት መደገም የለበትም፣ ይሄ እንዳይደገም ደግሞ ይሄን አካላት ስናነጋግር አብዛኛዎቹ በዚህ ተስማምተዋል፣ ስለዚህ እኛም ይሄን ጨምረን ልንሰራ እንችላለን መባል ነበረበት። እዛ ላይ በተለይ እንደ ሃይማኖት ተቋም እሱ ይጎላል ባይ ነኝ። ትልቅ ስልጣን ነበራቸው እነዚህ አባቶች፣ ሌሎች የሌላቸው ስልጣን ፖለቲካል ኮሬክትነስ የማይጠበቅበት ወይም በፖለቲካ ትክክል መሆን የሚባል ነፍሱን ሳያስጨንቃቸው በእውነት መንገድ ላይ ብቻ መቆም ስለሆነ የነሱ የሚገባቸው ይሄንን ማለት ነበረባቸው። እዚህ ላይ መነሻው አልተስተካከለም ባይ
በሂደት ሊታይ ነው። እንግዲህ በሂደት መጋቢ ዘሪሁን እንዳሉት እየቀጠልን ነው ብለዋል። እሱ አባታችንም ይሁንታቸውን ሰጥተዋል። መልካም ነው መጀመሩ ብለዋል። የምናየው ነገር ነው ወደፊት።
መጋቢ ዘሪሁን ወደ እርስዎ እንምጣ። አሁንም ዲያቆን ዳንኤል ሰብሰብ ባለ አጭር ሀሳብ ውይይቱን እንድናቀላጠፍ የሚረዳ ነገር አንስተዋል። የእውነት መንገድ ብለዋል። እንደ መንፈሳዊ አባቶች እንደ ሃይማኖት መሪነታችሁ ሌላ ፈተና እንዳይኖራችሁ ይጠበቃልና፣ ቅድም ዲያቆን ዳንኤል እንዳሉት በፖለቲካ አስተያየት ትክክል መሆን የለባችሁም። እውነትን ለመፈለግ የተጀመረው መንገድ ወደዛ የሚያደርስ ሆኖ ይሰማችኋል ወይ? ወደዛ እንዲያደርስ እንቅፋት የሚሆኑ ነገሮችን ከመንገዳችሁ ለማንሳት ተዘጋጅታችኋል ወይ? በአስተያየት የሚቀርበውም በትችትም ራሳችሁም መልሳችሁ ቅድም እንደገለጹልን መለስ ብላችሁ ለማጥናት በምትሞክሩት አሁን በዲያቆን ዳንኤል እና በብፁዕ አባታችን የተነሱትን የአስተያየት መንገዶች ለመመርመር እድል አላችሁ ወይ?
ጥሩ ነው የተሰጡት ሀሳቦች። ያው እኛ እንግዲህ ይህንንም ሀሳብ ወስደን ለዚህ ለጀመርነው አገልግሎት መንፈሳዊ አገልግሎት እንደ አንድ ትልቅ ግብዓት አድርገን የምንይዘው ነው። ወደዚህኛው ነጥብ ከመመለሴ በፊት ቅድም የተነሱ ለዚህ ውይይት አሁን አንድም እና አዲሱ ጋር የሚያየሁት ምንድን ነው? ይሄ አሁን እየጀመርን ያለ ነው። ለምሳሌ የመንግስትም የተቃዋሚዎችም አለመጋበዛቸው የሚለው ወደዛ እኮ ለመሄድ ነው እየሰራን ያለ ነው። አሁን ወደ ድምዳሜ ተደርሶ ተቃዋሚዎች ለምን አልመጡም ስንጀምር፣ አሁን መጋበዝ አለብን ወይ ብለን ስንጀምር፣ አይ አሁን መጋበዝ የለብንም፣ መንግስትን ማለት ገዢው ፓርቲ መጋበዝ የለበትም፣ መጀመሪያ የሃይማኖት ተቋማት ቁጭ ብለን ራሳችን እንነጋገር፣ ችግሩን እንወቅ፣ ባለፈውም አንስቼዋለሁ፣ በደንብ እንሂድበት። እሱን ከያዝን በኋላ የሃይማኖት አባቶች ከመንግስት ጋር ለሚያደርጉት ውይይት ለምሳሌ የሰጠናቸው መግለጫዎች አሉ። መንግስት ከተቃዋሚ ፓርቲዎች በሀሳብ ከሚስማሙትም እሱ ከሚቀበላቸውም ከማይቀበላቸውም ጋር መወያየት አለበት ብለን መግለጫ ሰጥተናል። ይሄ እየተጠናከረ እንዲሄድ የውይይት ቁጭ ብሎ የመነጋገር ወደ ግጭት ከመሄድ ወደ ሌላ ረብሽ ከመሄድ አገር ወደ ችግር ከመክተት መነጋገር አስፈላጊ ነው የሚሉ ነጥቦች ተነስተው ከእርስ በርሳችን ተነጋግረን ይሄንን አቅርበናል። ስለዚህ ከመጀመሪያው ከመነሻው የትም የማይደርስ ውጤት ነው ብሎ ከተነሳ መቼም ለሃይማኖት አባቶችም ለተቋማትም ድካም ዋጋ ለመስጠት ነው የገባን። ምንድን ነው እኛ መጀመሪያ እኛ በመላው ሀገሪቱ ያሉትን ሰብስበን እንነጋገር፣ ከዛ የምናገኘውን ግብዓት ይዘን ከሚመለከታቸው አካላት ጋራ ውይይቶች ይደረጋሉ። አሁን የተነሱት እናንተ የሚያነሳቸዋቸው ነጥቦች የዛ አካል ሆነው የሚቀርቡበት ሁኔታ እድሉ ሰፊ ነው የሚለውን ነገር እናንሳለን። ሌላው በስብሰባው ላይ በነጻነት እንዳይናገሩ አንድ የመንግስት አካል ተገኝቷል። ይሄ በጣም የተሳሳተ መረጃ ነው። እኛ ውይይት ያደረግነው ቅድም እንዳልኩት በቡድን ነው። ቡድናችን ላይ ስናነሳ በቡድን ተከፋፍለው ሲያነሱ የመንግስት አካል የለባቸው ማንም ተናግሬያለሁ። መክፈቻና መዝጊያ ላይ ነው የጋበዝ ነው። በቃ አለቀ። ውይይት ከተጠናቀቀ በኋላ ነው ሁሉ ነገር ካለቀ በኋላ የጋበዝ ነው እንጂ መንግስትን ቁጭ አድርገን ህዝብን ተናገሩ አላልንም። እና ይህም በዚህ መንገድ አድማጮቻችንም እናንተም እንዳትገነዘቡ ነው፣ አላደረግንም። እኛ ይሄንን ለማድረግ ምን አለፋን? ምን አደከመን? ይህን ስብሰባ ለማድረግ እኮ ከአራት ወር የበለጠ የተደከመበት ነው፣ ብዙ የተለፋበት ነው። ከመላው ሀገሪቱ ሰው ማሰባሰብ ቀላል አይደለም። ስለዚህ ለዚህ ምን አስፈለገ? ቁጭ ብለን በቢሮችን እኮ ሁለት ሶስት ሆኖ የሚያልቅ ጉዳይ ነው የሚሆነው። ግን ይሄ ብዙ የተሄደበት በዚህ ምክንያት ነው። ተስፋ አለ ወይ? ለእኛ ተስፋ አለው። ለዛን እየደከምን ያለ ነው። ዛሬም ትላንትም ነገም እየሰራን ያለ ነው። ይሄው ስለሆነ የተባሉ ነጥቦች አሉ። አሁን የተሰጡትን ነገሮች በቀጣዩ ሂደታችን ከመንግስት ጋራ አባቶች ውይይት ያደርጋሉ፣ ተቃዋሚ ፓርቲዎችም ደግሞ ይሄዱበት አለ። ይሄ ሲባል ለሚዲያ አሁን ጊዜው ስላልደረሰ ነው እንጂ ተቃዋሚ ፓርቲዎች ጋራ ምንም ቁጭ ብለን አልተወያየንም ማለት ግን አንችልም።
ተወያይታችኋል?
በጊዜው መግለጽ ስላለብኝ ነው እንጂ የተነጋገርናቸው ነጥቦች አሉ። ስለዚህ ይሄንንም ለመግለጽ ነው።
አላደረግንም ያሉት መጋቢ ምንኛውን ነው? ከሌላ ወገን አልተጋበዙም የሚለውን ይሆን የመለሱት? ተቃዋሚዎችን
ጋር ባለስልጣን ባለበት አልተወያየንም ነው።
የእኔ ስህተት ከሆነ አርማለሁ። ግን ለምሳሌ አቶ ካሳ ስብሰባችሁን አይነበሩት? ካሳ ተክለ ብርሃን
መክፈቻውና መዝጊያው ላይ ያልኩት እሱን ነው። መጀመሪያም ይህንን ቃለ ምልልስ እንጀምር ታስታውስ ከሆነ አዲሱ መግቢያውና መዝጊያው ላይ ጋብዘናል ከመንግስት ብዬ እኔ ነኝ የነገርኩ። ከዛም በፊት እኮ እስክንድር በዘገበውም ላይ እኮ ኮታ አድርጓል። የሚታወቅ ነው። ደብቀን አይደለም የጠራ ነው፣ በግልጽ ነው። እና የመንግስት አካል አልተጋበዘም እያልኩ ያለሁት እኔ ውይይቱ የተደረገው ለሁለት ቀን በግሩፕ ዲስከሽን ነው። እዛው በውይይታችን ውስጥ መንግስት አልተገኘም። የተገኘው ጉባኤው ሲሰበሰብ መንግስት ብቻ ሳይሆን እኮ የተጠራው የዓለም አቀፍ ድርጅቶች ፎር ፐርሰናል ከ21 የሚበልጡ ኢንተርናሽናል ኦርጋናይዜሽን ተገኝተው ኤምባሲዎች በሙሉ
ከተቃዋሚዎች ለትዝብት ያህል እንኳን እንደው በእንግድነት በተሳታፊነት እንኳን ቢኖር ጥሩ አልነበረም ወይ?
አዎ ልክ ነው። ለመጥራት የገጠሙን አንዳንድ ትኖች ነበሩ። እነሱን አድራይቶን ለመጋበዝ መዝጊያውና መክፈቻው ላይ እንዲገኙ አንዳንድ ነገር አነሳንና በማይመች ሁኔታ ሆነብን አንዳንዱ ነገርና ግድ የለም በሂደት እንወስደዋለን በሚል ነው።
አድማጮች ውይይቱ አልተቋጨም። እሁድ በራዲዮ መጽሔት ይቀጥላል። የፕሮግራም ማሳሰቢያ አለን። ኢህአዴግ ከተቃዋሚ ድርጅቶች ጋር ለመደራደር ባቀረበው ሀሳብ መሠረት ንግግሩ በምን መልክ ይካሄድ በሚሉት ነጥቦች ላይ ተስማምተዋል። ስለ ጉዳዩ እንዲያብራሩልን የኢትዮጵያ ዲሞክራሲያዊ ፓርቲ የማዕከላዊ ምክር ቤት አባላት ልደቱ አያሌውንና የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹን ጋብዘናል። ነገ ቅዳሜ ይተላለፋል። ተከታተሉ። በዚሁ እንሰናበት። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።